የአሜሪካ ድምፅ ሬዲዮ ጣቢያ ነው።
ዛሬ እለቱ በዩናይትድ ስቴትስ የነጻነት ቀን ነው።
People think that it is the country is not going well.
አገሪቱ ያለችበት ሁኔታ ጥሩ አይደለም የሚሉ አሉ። ግን በተቀረው ዓለም አካባቢ ካለው ሁኔታ ጋር ካላወዳደሩት አያውቁትም። ያኔ ነው ወይች ሀገር ጥሩ ሁኔታ ላይ ሆና የሚገባቸው።
አሜሪካ ተለውጧል በሚል ለሚያማርሩ ሰዎች አንድ የዩናይትድ ስቴትስ እለቱን ተንተርሶ ከሰጡት አስተያየት የተወሰደ ነው። እለቱን አስመልክቶ ከተሰናዱ ዝግጅቶች በአንዱ በሁለት አጋማሽ ስርጭት ይቀርባል።
የዩናይትድ ስቴትስ ዲሞክራቲክ ምክር ቤት አባላትን አስመልክቶ የቀረበ ዘገባ፣ ሌሎች ከእለቱ ጋር የተሰናዱ ዝግጅቶችም አሉ።
ሰሜን ኮሪያ አህጉር አቋራጭ ሚሳኤልን በተሳካ ሁኔታ እንደሞከረች አስታውቃለች። የኒውክሌር መሳሪያ ባለቤት ለመሆን በመታደርገው ጥረት ወሳኝ ደረጃ ላይ መድረሷ ተዘግቧል። ሩሲያና ቻይና የሰሜን ኮሪያ የሚሳኤልና የኒውክሌር ፕሮግራም እንዲሁም ዩናይትድ ስቴትስና ደቡብ ኮሪያ በጣምራ የሚያካሂዱት ትልቅ ወታደራዊ ልምምድ መቆም አለባቸው በሚለው ነጥብ ላይ ተስማምተዋል። እነዚህ የዕለቱ አበይት ርዕሶች ናቸው።
ጤና ይስጥልን፣ እንደምን አመሻችሁ ክቡራትና ክቡራን አድማጮቻችን። ሌሎች በርከት ያሉ ወቅታዊ ዘገባዎችና ቅንብሮችን ይዘን ከዛሬ ማክሰኞ ሰኔ 27 2009 ዓ.ም ስርጭታችን ጋር አስተናጋጆች አሉላ ከበደና
አዳነች ፍስሃዬ ነን። ከአቀናባሪያችን ብርሃን ኃይሉ ጋር ከስርጭት መሐንዲሱ ጋር እስከ 4 ሰዓት አብረናችሁ እናመሻለን። በቅድሚያ ግን የዕለቱ ዜናዎችን እናነባለን። ሰሜን ኮሪያ አህጉር አቋራጭ ሚሳኤልን በተሳካ ሁኔታ እንደሞከረች አስታውቃለች። ሰሜን ኮሪያ በተደጋጋሚ የሚቀርብባትን ዓለም አቀፍ ተቃውሞን ችላ በማለት ነው ይህን ስኬት ማግኘቷን የገለጸችው። የኒውክሌር መሳሪያ ባለቤት ለመሆን በመታደርገው ጥረት ወሳኝ ደረጃ ላይ መድረሷ ተዘግቧል። ሚሳኤሉ የመጠቀው ከቻይና ጋር በሚዋሰነው ሰሜን ምስራቅ ድንበር ላይ ካለ አይሮፕላን ማረፊያ ሲሆን በጃፓን ልዩ የኢኮኖሚ ቀጠና ላይ አርፏል። ቶኪዮ ድረስ የማናጋት ድምጽ እንደተሰማ ተዘግቧል። ይህ ድርጊትም ቻይና ሰሜን ኮሪያን ልታስታግስ እንደማትችል ማረጋገጡ ተገልጿል። ሰሜን ኮሪያ አመጠቁት የምትለው ሚሳኤል በማንኛውም የዓለም ቦታ ሊደርስ ይችላል ብላለች። የደቡብ ኮሪያ ፕሬዝዳንት ሙን ጃይኢን ዛሬ ከሀገሪቱ ብሔራዊ ጸጥታ ካውንስል ጋር ባደረጉት ስብሰባ ሰሜን ኮሪያ የኒውክሌር መርሃ ግብሯን እንድታቆም አስጠንቅቀዋል።
북한의 도발은 오직 고립과 경제적 어려움만 가중시킬 뿐입니다.
예뉴클리어 튕코사 예미타니 합트 ቀውስ እንደሚፈጠር ሰሜን ኮሪያ መገንዘብ ይኖርባታል። መንግስታችን የሰሜን ኮሪያን የኒውክሌር ፕሮግራም ሙሉ በሙሉ እንዲቆም አበክሮ ይጠይቃል። የሰሜን ኮሪያ ኒውክሌር መሳሪያና ሚሳኤሎች ለኛ የሞትና የሽረት ጉዳይ ናቸው። የህዝባችንና የአጋሮቻችን ደህንነት እንዲሁም ህይወት አደጋ ላይ ይጥላሉና እንዲህ አይነቱ አደጋ በምንም አይነት በቸልተኝነት አናየውም።
የዩናይትድ ስቴትስ ፕሬዝዳንት ዶናልድ ትራምፕ ቻይና የሰሜን ኮሪያ ዋና አጋር እንደመሆኗ መጠን ጫና እንድታጠነክርባት በትዊተር መልእክት አስተላልፈዋል። የቻይና የውጭ ጉዳይ ሚኒስቴር የመረጋጋትና የመቆጠብ መንፈስ እንዲኖር ጥሪ አድርጓል።
በሌላ ተያያዥ ዜና ሩሲያና ቻይና የሰሜን ኮሪያ የሚሳኤል የኒውክሌር ፕሮግራም እንዲሁም የዩናይትድ ስቴትስና ደቡብ ኮሪያ በጣምራ የሚያካሂዱት ትልቅ ወይም ግዙፍ ወታደራዊ ልምምድ መቆም አለባቸው በሚለው ነጥብ ላይ ተስማሙ። ሰሜን ኮሪያ ዛሬ የተሳካ ሚሳኤል ማምጠቋን ወይም መተኮሷን እንዳስታወቀች የሩሲያው ፕሬዚዳንት ቭላዲሚር ፑቲን ከቻይና አቻቸው ሺ ጂንፒንግ ጋር ሆነው እያደገ በመሄድ ላይ ያለውን ሰሜን ኮሪያ የምትደቅነውን የሚሳኤል አደጋ ለመዋጋት ወይም ለመግታት ያላቸውን እቅድ ይፋ እንደሚያደርጉ ጠቁመዋል።
ቡድን 20 በመባል የሚታወቁት በኢንዱስትሪ የበለጸጉ ሀገሮች መሪዎች ሃምቡርግ ጀርመን ለሚያካሂዱት ጉባኤ ዝግጅት ፖሊሶች የጥበቃ ስራቸውን አጠናክረዋል። የተቃውሞ ሰልፍ የሚያደርጉት ሰዎች ደግሞ ቦታቸውን አዘጋጅተዋል። የዩናይትድ ስቴትስ ፕሬዚደንት ትራምፕ በጉባኤው ለመሳተፍ ሲሄዱ ሁኔታዎች ቀላል አይሆንም። ትራምፕና የጀርመን ቻንስለር አንግላ ሜርከል የአየር ንብረትንና ንግድን አስመልክቶ የተለያየ አመለካከት ነው ያላቸው። ይሁንና አሸባሪነትን ለመዋጋት በሚደረገው ጥረት በሰሜን ኮሪያ የሚሳኤል ፕሮግራም ጥያቄና ቻይና በብዛት ወደ ውጭ በመትልከው የብረታ ብረት ሸቀጥ ላይ ሊስማሙ ይችላሉ። መርከል በሰፊ ጉዳዮች ላይ መግባባት እንዲኖር ለመስራት እንደሚጥሩ ገልጸዋል። ይሁንና ከዩናይትድ ስቴትስ አስተዳደር ጋር ባለው ግንኙነት ተአምር እንደማይጠብቁ ጠቁመዋል። ፕሬዚደንት ትራምፕ ወደ ዩናይትድ ስቴትስ በሚገባ የብረታ ብረት ምርት ከፍተኛ ቀረጥ የሚጥል ወይም ኮታ የሚያደርግ ጠንካራ እቅድ እንዳላቸው ገልጸዋል።
የተባበሩት መንግስታት የህፃናት መርጃ ድርጅት ዩኒሴፍን በየመን፣ በሶማሊያና በደቡብ ሱዳን ህፃናት በረሃብ ሳቢያ የሞት አፋፍ ላይ እንዳሉ አስጠነቀቀ። በእነኛ ሀገሮች የተመጣጠነ ምግብ እጦት የሚሰቃዩ ህፃናት ቁጥር ከእለት ወደ እለት እየጨመረ መሆኑንም ድርጅቱ አመልክቷል። ዩኒሴፍ በኮሌራ ወረርሽኝ በተጠቁ ሀገሮች ቁጥራቸው ከ4.7 ሚሊዮን የሚልቅ ህጻናት በረሃብ እንደሚሰቃዩ አመልክቷል። ከነኚህም 1 ሚሊዮን የሚሆኑት ህጻናት በአጣዳፊ ተቅማጥና ትውከት የሞት አፋፍ ላይ ደርሰዋል ሲል የድርጅቱ ቃል አቀባይ ክርስቶፍ ቡልፍሪያክ ለአሜሪካ ድምጽ የተናገሩትን ዘግቧል። በደቡብ ሱዳን በተለይ የሀገሪቱ ጤና ጥበቃ ሚኒስቴር 20,000 ህጻናት በአጣዳፊ ተቅማጥና ትውከት መያያዛቸውን እስካሁን ባለው ጊዜም የ400 ህጻናት ህይወት ማለፉን አመልክቷል። የተባበሩት መንግስታት የህጻናት መርጃ ድርጅት ዩኒሴፍ በእነኚህ ሀገሮች የእርዳታ ስራውን ለማቀላጠፍና የህጻናትን ህይወት ለማዳን የጸጥታና ጥበቃ ተጨማሪ ገንዘብ እንደሚያስፈልገውም አስታውቋል።
በያዝነው የአውሮፓውያኑ 2017 ዓመተ ምህረት የመጀመሪያ አጋማሽ ከተለያዩ አገሮች ፈልሰው ከባህር ዳርቻው የደረሱ ሰዎች ቁጥር ባለፈው ዓመት ከነበረው 20% መጨመሩን ኢጣሊያ አስታውቃለች። እስካለፈው ሰኞ ድረስ በነበረው ጊዜ ቁጥራቸው 85,153 የሚደርስ ሰዎች የሜዲትራኒያን ባህር አቋርጠው ኢጣሊያ ድንበር መድረሳቸውንና ይህ አሃዝ ባለፈው ዓመት በተመሳሳይ ጊዜ ከነበረው የ14,000 ብልጫ ማሳየቱን የኢጣሊያ የአገር ውስጥ አስተዳደር ሚኒስቴር ባለስልጣናት ሮም ላይ በሰጡት መግለጫ አመላክተዋል። የአሜሪካ ድምጽ ሬዲዮ ዘጋቢ ሪቻርድ ግሪን ተከታትሎታል። ትዝታ በላቸው ታቀርበዋለች።
አብዛኞቹ ስደተኞች የተሳፈሩባቸው ከርካሳ ጀልባዎች ባህሩ ላይ በማዕበል በመንገላታት ላይ ሳሉ ነው የባህር ጠረፍ ጠባቂዎች በሕይወት የታደጓቸው። ይሁን እንጂ ዘንድሮም ከሰሜን አፍሪካ ተነስተው ጣሊያን ለመድረስ የተንቀሳቀሱ ቁጥራቸው 2000 የሚደርስ ስደተኞች ረጅሙንና እንግልት የበዛውን የባህር ጉዞ ሳያገባድዱ ለህልፈት ተዳርገዋል። አጠቃላዩ አሃዝ ይፋ ከመደረጉ አስቀድሞ ከተለያዩ አገሮች ወደ ጣሊያን የሚጎርፈውን የስደተኛ ቁጥር ለመቀነስ አሊያም መቆጣጠር ይቻል ዘንድ የጣሊያኑ ጠቅላይ ሚኒስትር ፓውሎ ጀንተሊኒ የአውሮፓ ህብረትን እገዛ ጠይቀዋል።
L'Italia intera è mobilitata per far fronte.
ፍልሰቱን ለመቆጣጠር መላዋ ኢጣሊያ እየተንቀሳቀሰችና አውሮፓ ለመርሆዋ ለታሪክና ለስልጣኔዋ እሴቶች የምትገዛ ከሆነም አስፈላጊ በሆነው በዚህ ገቢር ትሳተፍ ዘንድ ህብረቱን በመጠየቅ ላይ ናት። የፍልሰቱ ማዕበል የማይቻል ከመሆኑም በላይ ስደተኞችን የመቀበል ብቃትና ቅርበት ያሳየው ማህበረሰባችንም የቀዋሜ ስሜት እንዳይቀሰቀስ ለማድረግ ጣሊያን ሁነኛ እገዛ ትሻለች ብለዋል። ወደ ድንበሯ የሚጎርፈውን ስደተኛ ለመታደግ የሚንቀሳቀሱት ጀልባዎች ወደ ሌሎች የሜዲትራኒያን አካባቢዎች ይሄዱ ዘንድ የባህር በሮችን እዘጋለው ስትል ባለፈው ሳምንት ያስጠነቀቀችው ኢጣሊያ ሌሎች የአውሮፓ ሀገሮችም ስደተኞችን እንዲቀበሉ ተማጽናለች።
በመጨረሻም አሜሪካውያን ዛሬ የነጻነት ቀንን ሲያከብሩ ውለዋል። ዩናይትድ ስቴትስ ከብሪታንያ ነጻ የወጣችበት ዕለት ሲሆን የፌዴራል በዓል ሆኖም ይከበራል። በሚሊዮኖች የሚቆጠሩ ሰዎች በመላው አገሪቱ የአሜሪካን 241ኛ የልደት ቀን ርችት በመተኮስ ሰልፎች በማካሄድ የሙዚቃ ትርኢት በማዘጋጀት ከቤት ውጪ የተጠባበሱ ምግቦችን በማቅረብ እንዲሁም ሌሎች የሚያስደስቷቸውን ነገሮች በማድረግ ያከብሩታል። ጋስ ከባሪዎች አዲስና የተለመዱ ዘዴዎችን በመጠቀም የህዝቡን ደህንነትም እየጠበቁ መሆናቸው ተገልጧል። የአሜሪካው አብዮታዊ ጦርነት ወይም ህዝባዊ እንቅስቃሴ በተጀመረበት የሰሜን ምስራቅ ከተማ ቦስተን ማሳቹሴትስ የሪችት ትሪት ለማየት ይገኛሉ ተብለው የሚገመቱት ሰዎች ቁጥር 500 ሺህ እንደሚደርስ ደህንነት ለመጠበቅ ድሮን ማለትም ሰው አልባ ተዋጊ አውሮፕላኖችን የሚጠቀሙ መሆኑን አመልክተዋል። ኒውዮርክ ከተማ ላይ ደግሞ የከተማይቱ ቅርሶች የሆኑ ቦታዎች በአሸዋ በተሞሉ የጭነት መኪናዎች ተከበዋል። ባለፈው ሐምሌ ወር በፈረንሳዩ የባስቲል በዓል ወቅት የተፈጸመውን ፍጅት አይነት ጥቃት ለማስወገድ ነው እንዲህ አይነቱ ዝግጅት እየተደረገ ያለው ተብሏል። በዋሽንግተን ዲሲም በብሔራዊ መስክ የተለያዩ ዝግጅቶች በሚደረጉበት ወቅት በመኪናና በተያያዥ ተሽከርካሪዎች የጥቃት ተግባር እንዳይፈጸም ህግ አስከባሪዎች መዘጋጀታቸው ታውቋል። አድማጮች፣ ለሰዓቱ ዜና የተመደበው ክፍለ ጊዜ በዚሁ አበቃ። ክቡራትና ክቡራን አድማጮች የምትከታተሉት ከዋሽንግተን ዲሲው የአሜሪካ ድምጽ ራዲዮ ጣቢያ አማርኛው ቋንቋ አገልግሎት የሚተላለፈውን ስርጭት ነው። የምሽቱ አስተናጋጆቻችሁ አሉላ ከበደና
አዳነች ፍስሐዬ ነን። ፕሮግራማችን በ19ና በ22 ሜትር ባንዶች በአጭር ሞገድ እንዲሁም በናይል ሳት እስከ ምሽቱ 4 ሰዓት ይቀጥላል። አድማጮች፣ አሁን ወደ ቀዳሚው የዕለቱ አብይ ርዕስ እናመራለን።
በዛሬው ዕለት የተጠናቀቀውን የአፍሪካ ህብረት ጉባኤ አጀንዳዎችና ክንዋኔዎች ለመዘገብ አዲስ አበባ የሚገኘውን ዘጋቢያችን እስክንድር ፍሬውን በስልክ አግኝተናል። እስክንድር፣ እንደምናመሸህ
አሉላ።
29ኛው የአፍሪካ ህብረት የመሪዎች ጉባኤ በዛሬው ዕለት ተጠናቋል። ለመሆኑ የዚህ ጉባኤ ትኩረት ምንድን ነበር? እስክንድር ባጭሩ።
አንተም እንዳልከው አሉላ፣ ከትናንት ወዲያ ሰኞ ጀምሮ የተካሄደው 29ኛው የአፍሪካ ህብረት የመሪዎች ጉባኤ ነው ዛሬ የተጠናቀቀው። በአብዛኛው በአዲስ አበባ የሚካሄደው በአመት ውስጥ ሁለት ጊዜ ከሚካሄዱት ጉባኤዎች አንደኛው ብቻ ነው፣ በጥር ወር የሚካሄደው ነው። አሁን ግን አዲስ አበባ በጥር ወር የተካሄደውንም እንደዚሁ አሁን በሰዓት የተካሄደውንም ማስተናገዳለች። ለዚህ ምክንያቱ ደግሞ ጉባኤውን ለማስተናገድ ራሱን ያቀረበ ሀገር ስላልነበረ እንደሆነ ነው እየተገለጸ ያለው። ሁለቱም ጉባኤ የዚህ አመት በአዲስ አበባ የተካሄደው ማለት ነው። የጉባኤው ዋነኛ ትኩረት በወጣቶች ላይ ኢንቨስት ከማድረግ ጋር የተገናኘ ቢሆንም አሉላ፣ ወቅታዊ ጉዳዮች እንደተለመደው ከዚህና ህብረቱን የማሻሻሉን እንቅስቃሴ ከተመለከቱ የመወያ ርዕሶች ባላነሰ ጎልተው የወጡበት ሆኖ ተጠናቋል።
እስክንድርስ፣ ትኩረት ለወጣቶች በሚል ስለ ጉባኤው ትኩረት ገልጸሃል፣ ስለ አሳሳቢ ጉዳዮችም ጠቅሰሃል። ምንድን ነበሩ እነኚህ አሳሳቢና ወቅታዊ ጉዳዮች?
ትክክል ነው አሉላ። የአፍሪካ ህብረት የመሪዎች ጉባኤ ምንጊዜም ሲካሄድ መሪ ርዕስ ወይም አጀንዳ ይኖረዋል። ነገር ግን ሁልጊዜም በአህጉሪቱ የሚከሰቱ የሰላምና የጸጥታ ችግሮችና ሌሎች ወቅታዊ ጉዳዮች እነዚህን መደበኛ ርዕሶች ወይም የተመረጡ ርዕሶች መሸፈናቸው የተለመደ ነው። በዚህኛው ስብሰባ ላይ ወይም ጉባኤ ላይ ንግግር ያደረጉት የአፍሪካ ህብረት ኮሚሽን ሊቀመንበር ሙሳ ፋኪም እነዚህ ጉዳዮች አሳሳቢ ሆነው መቀጠላቸውን ገልጸዋል። ለምሳሌ በደቡብ ሱዳን፣ ሶማሊያ፣ ሊቢያ፣ የማዕከላዊ አፍሪካ ሪፐብሊክ ያለው ሁኔታ፣ በጅቡቲና በኤርትራ መካከል ያለው ውዝግብ፣ አሸባሪነት በሚታይባት ማሊ ያለው የሰላም ስምምነት ከመተግበር አንጻር የተፈጠረው አስቸጋሪ ሁኔታ እሳቸው ከጠቀሷቸው መካከል ናቸው። ዲሞክራቲክ ሪፐብሊክ ኮንጎ፣ ቡሩንዲና ጊኒ ቢሳውን በመሳሰሉት አንዳንድ የአፍሪካ ሀገራት የሚታየው የፖለቲካ ሁኔታም በኮሚሽኑ ሊቀመንበር ከተጠቀሱት መካከል ናቸው። እሳቸው እንግዲህ እነዚህን ከጠቀሱ በኋላ ያሉት ምንድን ነው አሉላ፣ እነዚህ የተጠቀሱት ምሳሌዎች በአህጉሪቱ ያሉትን አሳሳቢ ችግሮች በበቂ ሁኔታ ያንጸባርቃሉ ነው ያሉት።
መልካም እስክንድር፣ ጉባኤው እንግዲህ ተጠናቋልና በመፍትሄ ሀሳብነት የቀረቡ ካሉ ማጠቃለያ ብናደርገው፣ ቀደም ብለህ ለጠቆምካቸው በአሳሳቢነት ለተነሱት በመፍትሄ አማራጭነት የቀረቡ ሊሰራባቸው የታሰቡ ሁኔታዎች ይኖር ይሆን?
ከመክሰቻው ጀምሮ የተጠቆሙ ሁኔታዎች አሉ። በኤርትራና በጅቡቲ መካከል ያለውን ውጥረት በተመለከተ የአፍሪካ ህብረት የሰላምና ጸጥታ ኮሚሽነር ወደ አስመራ እንደሚላኩ ነው የተገለጸው። ይህንን የገለጹት የህብረቱ ኮሚሽን ሊቀመንበር ሙሳ ፋኪ ናቸው። በሌሎች አካባቢዎች ያሉትን አሳሳቢ ግጭቶችና ሁኔታዎች እልባት ከመስጠት አንጻር ደግሞ የየአካባቢው ሀገራት ሚናቸውን በሚወጡበት ሁኔታ ላይ መተኮሩን ነው ያስረዱት። በሌሎች አገራት ያሉ ግጭቶችን ከመፍታት አንጻር ቀደም ሲል እንዳልኩት አሉላ፣ በመከላከልና ሊሆን በሚችለው ነገር ላይ ማተኮሩ ላይ ወስነናል ብለዋል የኮሚሽኑ ሊቀመንበር። ክልላዊ የሆኑ ቡድኖችና ስልቶች ከሚመለከታቸው የአፍሪካ ህብረት አካላት ጋር በመሆን ጥረታቸውን ከፍ እንዲያደርጉም ጥሪ አድርገዋል። እንግዲህ ክልላዊ ሲባል ኢጋድንም ያጠቃልላል። ወደ ኤርትራና ጅቡቲ የሰላም አስከባሪ ኃይል እንዲላክ ኢጋድ ያቀረበው ሐሳብ አለ። ይህ ሐሳብ በአፍሪካ ህብረት እንዴት እንደሚታይ ለጊዜው ግልጽ ያለ ነገር የለም።
እስክንድር፣ ህብረቱ ክልላዊ ድርጅቶችና ስልቶችን ይልቁንም ደግሞ የኢጋድን አቋም ጠቆም አድርገሃል። ምንድነው ኢጋድ ያቀረበው የውሳኔ ሐሳብ አለ?
ከመሪዎቹ ጉባኤ ጎን ለጎን ተሰብስበው የነበሩት የኢጋድ የውጭ ጉዳይ ሚኒስትሮች የሰላም አስከባሪ ኃይል እንዲላክ በጅቡቲ የቀረበውን ጥያቄ በመደገፍ ውሳኔ አሳልፈዋል። የአፍሪካ ህብረት የመሪዎች ጉባኤ ማሉላ በተለይ በዚሁ በኤርትራና በጅቡቲ መካከል ባለው ውጥረትና በሚረግብበት ሁኔታ ላይ መነጋገሩ ተገልጿል። ከዚህ አንጻር ወደ ስፍራው የአፍሪካ ህብረት የሰላም አስከባሪ ኃይል እንዲላክ ጅቡቲ መጠየቋ ተመልክቷል። መሪዎቹ ግን ይህንን አስመልክቶ የደረሱበት ውሳኔ የለም። በጉባኤው ማጠቃለያ ላይ መግለጫ የሰጡት የአፍሪካ ህብረት ኮሚሽን ሊቀመንበር ሙሳ ፋኪ የሰላምና የጸጥታ ኮሚሽነራቸውን ወደ ኤርትራ እንደሚልኩ ብቻ ነው ያብራሩት እና ሁኔታዎች በዚህ ላይ ነው የሚገኙት አሉላ።
እስክንድር፣ የአፍሪካ ህብረትን 29ኛውን የመሪዎች ጉባኤ መጠናቀቅ አስመልክቶ በጉባኤው የቀረቡትን ጭብጦችም ሆነ የመፍትሄ ሐሳቦች ጨምቀህ ለሰጠህን አስተያየት አመሰግናለሁ። እግዚአብሔር ይስጥልኝ።
አመሰግናለሁ አሉላ።
ይበን እንዲህ እንዳለ ታዲያ አድማጮች፣ የኤርትራ መንግስት የምስራቅ አፍሪካ አገሮች ልማት በይነ መንግስታት ባለስልጣንን በእንግሊዝኛው ምጻረ ቃል ኢጋድን ተችቷል። የኤርትራ ማስተዋቂያ ሚኒስትር በትዊተር አማካኝነት ባስተላለፈው በዚህ የነቀፋ አስተያየቱ በአንድ ወገን ኤርትራን የንዑስ አህጉራዊ ቡድን አባልነቷን በህገ ወጥ መንገድ መንፈግ፣ ደግሞ በሌላው በኤርትራ ጉዳይ መጠመድ ኢጋድ ሁለት አይመረው ብሏል። ከብዙ አንጻር ሲታይ ኢጋድ ፍሬ አልባ ከንቱ ሆኗል። በቻርተሩ የታቀፉትን ግልጽ የሆኑ ድንጋጌዎች ማክበርና የኢትዮጵያን የበዛ ጫና መቋቋም ተስኖታል ይላል ሌላው አስተያየት። ምንም ይሁን ምን ኢጋድ አሊያም የአፍሪካ ህብረት በህወሓት ይዞታ ስር ሆኗል ያለውንና ለ17 ዓመታት በግድ የተያዘ ያለውን ቦታ መቀጮ አዘሉን የድንበር ግጭት እንዴት ለመፍታት ይሆን ውጥናቸው ሲል ጉባኤውን ተከትሎ በተከታታይ በላካቸው የትዊተር መልእክቶች የሚኒስቴር መስሪያ ቤቱ ነቅፏል።
በአስቸኳይ ጊዜ አዋጁ ስር ከታሰሩ 7 ወራት ያስቆጠሩትና ከሽብርተኛ ድርጅቶች ጋር ግንኙነት በማድረግ የተለያዩ የሽብርተኛ ድርጅቶችን ሐሳብ የሚገልጹ ጽሑፎችን እንዲሁም ምስሎችን ይዛችሁ ተገኝታችኋል በሚል ወንጀል ክስ ተመስርቶባቸው ጉዳያቸውን በመከታተል ላይ የሚገኙት የቀድሞው አንድነት ፓርቲ አመራር አባል አቶ ዳንኤል ሽበሽና ጋዜጠኛ ኤልያስ ገብሩ አቃቢ ህግ ምስክሮቹ በዝግ እንዲያሰሙ በተሰጠው ትዕዛዝ ቅር በመሰኘት ያቀረቡት አቤቱታ ያቀርባል በመባሉ አቃቢ ህግ ባለበት ክርክር ተሰምቶ ትዕዛዝ ለመስጠት ተቀጠረ። ጽዮን ግርማ ዝርዝሩን ይዛለች።
አቶ ዳንኤል ሽበሽና ጋዜጠኛ ኤልያስ ገብሩ በታህሳስ ወር ታስረው በተለያዩ ፖሊስ ጣቢያዎች ከቆዩ ከአራት ወራት በኋላ በፌደራል የመጀመሪያ ደረጃ ፍርድ ቤት ቦሌ ምድብ ችሎት ሁለቱም በተመሳሳይ የወንጀል ክስ እንደተመሰረተባቸው ይታወሳል። የክሶቹ ይዘት ባጭሩ የተለያዩ የሽብር ድርጊቶችን የሚገልጹ ጽሑፎችን ይዛችሁ ተገኝታችኋል፣ የሽብርተኛ ድርጅቶች ሚዲያዎችን በመከታተልና ሪፖርት አድርጋችኋል፣ መቻቻልና አንድነትን የሚጎዳ ተግባር ፈጽማችኋል የሚል ነበር። ሁለቱም ተከሳሾች በጠበቃቸው አማካኝነት የቀረበባቸውን ክስ ሙሉ በሙሉ ተቃውመውታል። በተጨማሪም ፍርድ ቤቱ የዋስትና መብታቸውን በመከልከሉና የአቃቤ ሕግ ምስክር በዝግ ችሎት እንዲሰማ የሰጠውን ትዕዛዝ ተቃውሞ ቅሬታቸውን በይግባኝ አቀርበዋል። ተከሳሾቹን ወክለው አርብ ሰኔ 23 2009 ዓ.ም ፍርድ ቤት የቀረቡት ጠበቃ አቶ ሽብሩ በለጠን ስለ ፍርድ ቤቱ ውለው ጠይቂያቸው ነበር።
አሁን አርብ ባኘንበት የስር ፍርድ ቤት ግንቦት 23 ተከሳሾቹ የዋስትና መብታቸውን አልጠበቀላቸውም። በተጨማሪም የአቃቤ ሕግ ምስክር በዝግ ችሎት ይሰማ ብለዋል። ይህ እንግዲህ የመጀመሪያው ነጥብ በምንም ሁኔታ የተከሰሱበት የህግ አንቀጽም ሆነ ሌላ ዋስትና የሚያስከለክል ምክንያት አልቀረበም፣ የለም፣ ሊቀርቡ አይችልም የሚል የሚያሳድርም ሁኔታ የለም፣ ህጉም አይከለክልም። ቋሚ አድራሻ ያላቸው መሆኑን ገልጸናል። በዚህ ሁኔታ ህገ መንግስታዊ የሆነ ነው እንግዲህ ይህ ዋስትና። የዋስትና መብት መከልከላቸው ፍርድ ቤት አላግባብ መሆኑን አስረድተናል ለይግባኝ ሰሚ ከፍተኛ ፍርድ ቤት። ሌላው የምስክር አሰማን በተመለከተ በግልጽ ችሎት መሰማት ተከሳሽ መብት ከሆነበት ምክንያት አንዱ በግልጽ ችሎት ሲሆን ትክክለኛነቱ ሚዛናዊነቱ ፌር ትራያል የምንለው ይረጋገጣል የሚል ምክንያት ስላለ ነው። መቼ ነው በዚህ ችሎት የሚሰማ ወይም ደግሞ በግልጽ ችሎት መስማቱ የሚቀረው የሚለውን ከፀሐይ ራሱ ምላሽ ይሰጣል። የተከራካሪዎች የግል ህይወት፣ የህዝብ ሞራል እና የሀገሪቱ ደህንነት ይህን በተመለከቱ ጉዳዮች ብቻ በዚህ ችሎት ሊሰማ ይችላል። አሁን እነ ዳንኤል ሽበሺ ጉዳይ ከእነዚህ ከሶስቱ የግል ህይወትም ሆነ የህዝብ ሞራል ወይም ደግሞ የሀገሪቱን ደህንነት በተመለከተ ስጋት ሊፈጥር የሚችል ወይም ደግሞ በዚህ ምክንያት በግልጽ ችሎት እንዳይሰማ የሚያሰኝ አንዳችን ምክንያት የለም። በመሆኑም ይህንን በግልጽ ችሎት የመሰማት መብት የስር ፍርድ ቤት ያለፈውና በዚህ ችሎት እንዲሰማ የሰጠው ትዕዛዝ ባብ አይደለም በሚል ቅሬታችን እናሰምተናል።
አቶ ሽብሩ አያይዘው ፍርድ ቤቱ የተከሳሾቹን አቤቱታ ካዳመጠ በኋላ መዝገቡ ለይግባኝ ያስቀርባል የሚል ትዕዛዝ ሰጥቷል ብለዋል።
ይግባኙ ያስቀርባል። ይግባኙ ስለሚያስቀርብ አቃቤ ህግ መልስ ይስጥበት ብሎ የአቃቤ ህግና የእኛን ክርክር ባለንበት ለመስማት ነው ለአርብ የቀጠረው። እዚህ መሀል ግን የስር ፍርድ ቤት ይሄ ይግባኝ ሰሚ እያስተናገደ ያለው በዝግ ችሎት መሰማት አለበት የለበትም፣ ዋስትና መፈቀድ አለበት የለበትም የሚለው ጭብጥ ላይ ውሳኔ ሳይሰጥ በስር ፍርድ ቤት ክርክሩ እንዳይቀጥል ወይም ደግሞ ምስክር በዝግ ችሎት እንዳይሰማ ትዕዛዝ እንዲሰጥልንም አብረን ጠይቀናል።
በሌላ በኩል ሰኔ 22/2009 ዓ.ም የፌዴራል የመጀመሪያ ደረጃ ፍርድ ቤት ቦሌ ክፍለ ከተማ ምድብ ችሎት ለምስክር ተቀጥሮ እንደነበር አቶ ሽብሮ ያስረዳሉ።
እንግዲህ ቀደም ሲል የቦሌ የመጀመሪያ ደረጃ ፍርድ ቤት በተከሳሾቹ ጉዳይ ላይ የቀረበውን መቃወሚያ አይቶ አልፌዋለሁ ካለና ምስክር እንዲሰማ ቀጠሮ ከሰጠ በኋላ ምስክር እንዲሰማ ቀጠሮ ተያዘው በ22 ነበር። በ22 ምስክሩ ቀርቦ ነበር። ይሁን እንጂ ጉዳያችን በዚህ ችሎት ሊሰማ አይገባም ብለን ለይግባኝ ሰሚ ከፍተኛ ፍርድ ቤት ይግባኝ ያቀረብን ስለሆነ የይግባኝ ላይ የመጨረሻ ውሳኔ ተሰጥቶ በዚህ ችሎት መሰማት አለበት ወይስ የለበት የሚለው ውሳኔ ከማግኘቱ በፊት ምስክሩ ሊሰማ አይገባም ብለን ጉዳዩን የስር ፍርድ ቤቱ ተቀብሎት ቀጠሮውን ቀይሮት ለ10 ቀጥሮታል የምስክር መሰማቱ። እስከዛ እንግዲህ በእኛ እምነት ይግባኝ ሰሚ ፍርድ ቤትም ይግባኛችን ተቀብሎ ትዕዛዝ ይሰጥበታል፣ በችሎት የተባለው ይነሳል፣ ወይም ደግሞ በስር ፍርድ ቤት በሰጠው አይነት ይቀጥላል የሚለው የመጨረሻ ውሳኔ ይታወቃል የሚልም እምነት አለን።
እንደ አቶ ሽብሩ ገለጻ አቶ ዳንኤል ሽበሽና ጋዜጠኛ ኤልያስ ገብሩ ላቀረቡት ይግባኝ የቦሌ ክፍለ ከተማ ከፍተኛ ፍርድ ቤት አቃቤ ሕግ ባለበት የግራ ቀኙን ክርክር ሰምቶ ተገቢውን ትዕዛዝ ለመስጠት ለሰኔ 30/2009 ዓ.ም ተለዋጭ ቀጠሮ ሰጥቷል። በሌላ በኩል የመጀመሪያ ደረጃ ፍርድ ቤት ደግሞ ለዋናው ጉዳያቸው 10/2009 ዓ.ም ተለዋጭ ቀጠሮ ሰጥቷቸዋል። ለአሜሪካ ድምጽ ጽዮን ግርማ ዋሽንግተን ዲሲ።
ወደ ሶስተኛው የመጽሔቱ ርዕስ እንሻገራለን። አድማጮች፣ ለዲቪ ሎተሪ የሚያመለክቱ ወይም ያመለከቱ ኢትዮጵያውያን ራሳቸውን ከአጭበርባሪዎች እንዲጠብቁ ሲል በአዲስ አበባ የሚገኘው የዩናይትድ ስቴትስ ኤምባሲ አስጠነቀቀ። ዲቪ ወይም በእንግሊዝኛው ዳይቨርሲቲ ቪዛ የተባለውን ወደ አሜሪካ ሀገር ሊያስገባ የሚችል ቪዛ ለመስጠት የዩናይትድ ስቴትስ መንግስት ማንንም አልወከለም ሲሉ አንድ የኤምባሲው ባለስልጣን ለአሜሪካ ድምጽ ገልጠዋል። መለስካቸው አምሃ ዝርዝሩን ይዟል።
የዩናይትድ ስቴትስ መንግስት ከዓለም የተለያዩ አገሮች ዜጎች ዳይቨርሲቲ ቪዛ ወይንም ባጭር አጠራሩ ዲቪ ሎተሪን በመጠቀም ወደ ግዛቱ እንዲፈርሱ ማድረግ ከጀመረ ዓመታት ተቆጥረዋል። ከኢትዮጵያም በየዓመቱ ከ4-6 ሺህ የሚሆኑ የዲቪ አመልካቾች እንዳሉ ያስታወሱት በአዲስ አበባ የሚገኘው የአሜሪካ ኤምባሲ የማጭበርበር ተግባራትን መከላከያ ክፍል ስራ አስኪያጅ ቶማስ ቤልስ ወደ አሜሪካ ለመፍለስ ብዙ ፍላጎት እንዳለ አመልክተዋል። ይህን ከፍተኛ ፍላጎት በመመልከትም ከዚህ ጥቅም ለማግኘት የሚጥሩ አካላት እንዳሉ ማወቅ ተችለዋል ብለዋል። በዚህ ምክንያት የተለያዩ የማጭበርበር ተግባራት ሲፈጸሙ እናስተውላለን ይላሉ።
Common fraud that we see is that the number one is that there are people who are saying that
የተለመደውና አንደኛው የማጭበርበሪያ ዘዴ አንዳንድ ሰዎች ዳይቨርሲቲ ቪዛ ወይም ዲቪ ለሌሎች ለማስገኘት እንደሚረዱ ሲናገሩ እንሰማለን። እነዚያ ሰዎች ግን ከዩናይትድ ስቴትስ መንግስት ጋር አንዳችም ግንኙነት ወይም ምንም አይነት ውክልና የላቸውም። ይህን የሚያደርጉ ሰዎች በፖስታም ሆነ በስልክ መልእክት የዲቪ ሎተሪ እድል አሸናፊ ሆናችኋል ይላሉ።
አክለውም የዲቪ እድል ለማግኘት የተዘረዘሩ መመዘኛዎች እንዳሉ አስገንዝበዋል። ለኢትዮጵያውያን የ12ኛ ክፍል ያጠናቀቁና በአምስት የትምህርት አይነቶች የማለፊያ ውጤት ያገኙ ወይንም የዩኒቨርሲቲ ዲግሪ ያላቸው መሆን ይኖርባቸዋል ብለዋል። ያ ካልሆነ በስራ ልምድ ረገድ የሚፈልገውን ማሟላት ይኖርባቸዋል። እነዚህ መመዘኛዎች የሚያሟሉ እድላቸውን መሞከር ይችላሉ። ይህን ማድረግ የሚችሉት ግን በአንድ መንገድ ብቻ ነው። ቶማስ ቤልስ
The only way a person can be entered into the diversity visa lottery is by applying online.
አንድ ሰው ወደ diversity visa ወይም ዲቪ ሎተሪ ውድድር ሊገባ የሚችለው በአንድ መንገድ ብቻ ነው። ይኸውም በኢንተርኔት አማካይነት divilottery.state.gov ወደሚለው ዌብሳይት ገብቶ በማመልከት ነው። ማንም የእድሉ አሸናፊ መሆኑንና ካሸነፈም ቪዛውን ለማግኘት ቀጠሮ የሚይዝበትን ሁኔታ ለማወቅም ብቸኛው መንገድ ይሄው ነው። ለዲቪ ሎተሪ ቪዛ ለኢንተርቪው ወይም ቃለ ምልልስ ለማድረግ ወደ ኤምባሲው ለመምጣት ቀጠሮ የሚያዘውም በዚሁ መንገድ ብቻ ነው። ከዚህ መንገድ ውጪ ያለው ሁሉ ማጭበርበር ነው።
ስራስኪያጁ ጨምረው ማንም ሰው የሚፈልጉትን መመዘኛዎች አሟላለሁ ብሎ እስካመነ ድረስ እድሉን ለመሞከር ምንም አይነት የገንዘብ ክፍያ እንደማያስፈልገው አስረግጠው ተናግረዋል። የአሜሪካ ድምፅ ሬዲዮ የአማርኛ ቋንቋ አገልግሎት ባለፈው ጥቅምት ወር የኤምባሲውን ምክትል ቆንስላ አነጋግሮ ተመሳሳይ ማስጠንቀቂያ ሰጥተው እንደነበር አይዘነጋም። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።
በሰሜን ናይጄሪያ የኢግቦ ማህበረሰብ መሪዎች ህዝቡ አካባቢውን ለቆ እንደማይወጣ አስገንዝበዋል። ይህ የማህበረሰብ መሪዎቹ መግለጫ የወጣው የአካባቢው ወጣት ሙስሊሞች አብዛኞቹ የክርስትና እምነት ተከታይ የሆኑት የኢግቦ ብሔረሰብ አባላት የሰሜኑን አካባቢ ለቀው ወደ ተወለዱበት ደቡብ ምስራቅ ግዛት እንዲመለሱ ያቀረቡትን ጥሪ ተከትሎ ነው። ቺካዶዋ ያጠናቀረው ዘገባ አለ፣ ሰለሞን ክፍሌ ይዞታል።
አብዛኞቹ የእስልምና እምነት ተከታዮች ባሉበት በናይጄሪያ ሰሜናዊ ግዛት በሚሊዮኖች የሚቆጠሩ የኢቦ ብሔረሰብ አባላት ይኖራሉ። አብዛኞቹም እንደ ሆቴል፣ ኢንተርኔት ካፌ፣ ትምህርት ቤቶችና ምግብ ቤቶችን የመሳሰሉ የንግድ ድርጅቶች አሏቸው። ከቅርብ ወራት በፊት ግን የሰሜን ወጣቶች መሪዎች ጥምረት ለናይጄሪያ ተጠባባቂው ፕሬዝደንት የሚ ኦሲምባጆ በጻፉት ግልጽ ደብዳቤ ኢቦዎች እስከ መጪው ዓመት ጥቅምት መጀመሪያ ድረስ ከሰሜናዊ ግዛት ለቀው ወደ ተወለዱበት ደቡብ ምስራቅ መመለስ አለባቸው ሲሉ ጠይቀዋል። በፕላቶ ክፍለ ግዛት ባህላዊው የኢቦ ማህበረሰቦች መሪ ኢዜ ጆዜፍ ኢማኑኤል ኦቢሊሎሜ በሙስሊም ወጣቶቹ መሪዎች ጥምረት ለቀረበው ጥሪ መልስ አላቸው።
እወጃውን ንቀን መተው አለብን። ወዴትም አንሄድም።
ኦቢዲሎሜ እንደ አብዛኞቹ ኢቦዎች ሁሉ ከደቡብ ምስራቅ ናይጄሪያ ፈልሰው ነው ወደ ሰሜኑ ግዛት የሰፈሩት። ኢቦዎች በናይጄሪያ ካሉ ሦስቱ ትላልቅ ብሔረሰቦች አንደኛው ሲሆን በመላው ሀገሪቱ ውስጥ በስፋት ተበታትነው ይኖራሉ። ኢዜ ጆዜፍ ኢማኑኤል ኦቢዲሎሜ ያስረዳሉ።
It is only the Igbos you can find in any nook and cranny all over Nigeria.
ኢቦዎች ብቻ ናቸው በመላ ናይጄሪያ ግዛት በሁሉም ስፍራ የሚገኙት።
በዚህ ጉዳይ ላይ ግን የኦቢሊሎሜ መግለጫ የመጨረሻው ቃል አይደለም። አንዳንድ የደቡብ ምስራቁን ግዛት ከናይጄሪያ ገንጥለው የባፍራ ሪፐብሊክን ለመመስረት አዲስ ጥረት የያዙ ኢቦዎች መኖራቸው ይታወቃል። አሁን ካለፈው 3 ዓመት ወዲህ የባፍራው እንቅስቃሴ እንደገና የተቀሰቀሰውም ከፍተኛ የመንግስት ተቃውሞ ባለበት ወቅት ነው። ከሰሜኑ ወጣት መሪዎች የተጻፈውን ግልጽ ደብዳቤ የናይጄሪያ መገናኛ ብዙሃን የገለጹት አካባቢውን እንዲለቁ ለኢቦዎች የተሰጠ ማስጠንቀቂያ ሲሉ ነው። መንግስት ደቡባዊ ግዛቱ እንዲገነጠል እንዲፈቅድም ጥሪ ያቀርባል ደብዳቤው። ኢቦዎች ሰሜኑን ለቀው በመውጣት የራሳቸውን ነጻ ግዛት እንዲመሰርቱ ከተፈቀደላቸው በናይጄሪያ ዘላቂ ሰላምና መረጋጋት ይፈጠራል ሲልም ደብዳቤ ያስገነዝባል። የባፍራው ጦርነት አሁን ድረስ በናይጄሪያ ታሪክ ላይ አሉታዊ ትውስታውን እንዳሰፈረ ነው። የመገንጠሉን ጥያቄ የሚያነሱ ወገኖችም የህዝቡን ድጋፍ ለማግኘት እየተጠቀሙበት ይገኛሉ። ከኢቦ ማህበረሰብ መሪዎቹ አንዱ ኡቼ ሜፎር ያብራራሉ።
ተነጥለን ለጥፋት ለውድመት ኢላማ የተደረግን ህዝብ ነን። በሚሊዮኖች የሚቆጠሩ ሰዎች ተገድለዋል።
ምክትሉ ኡቼ መፎር ብዙ ተደማጭነት ያለውን አንደኛውን የባፍራ እንቅስቃሴ ቡድን ይመራሉ። የቡድናቸው መጠሪያ ስምም IPOB ወይም የቀዳሚዎቹ የባፍራ ነዋሪዎች ይሰኛል። የባፍራ ሪፐብሊክን ለመመስረት የሚካሄደው ትግል ይቀጥላል። በተለይ አሁን የሰሜኑ ህዝብ ኢቦች አካባቢውን ለቀው እንዲወጡ እየጠየቁ ባሉበት ወቅት ሁኔታው አመቺ ነው ብለዋል ኡቼ መፎር።
ሌሎች ሁሉ የሚያስቡት ነገር ሊኖር ይችላል። ያ የኛ ጉዳይ አይደለም። መታወቅ ያለበት እኛ ራሳችንን የማስተዳደር መብት ያለን መሆኑ ነው። ይህን ጉዳይ በተመለከተ ናይጄሪያ ብዙ የዘገየባት ይመስለኛል።
አንዳንድ ሰሜን ናይጄሪያውያን ግን ኢቦች ይውጡ የሚለውን ማስጠንቀቂያ በግልጽ ይኮንናሉ። ከዚያ ማስጠንቀቂያ ጀርባ ያሉ ወጣት መሪዎችም ተይዘው እንዲታሰሩ ጥሪ ያቀርባሉ። ያ ግልጽ ደብዳቤ ከወጣነው አሁን ሁለተኛ ሳምንቱ ቢሆንም እስካሁን በቁጥጥር ስር የዋለ አንድም ሰው ግን የለም።
አሉላ፣ አሁን እንግዲህ የመዝናኛ ክፍለ ጊዜ ነውና ምን አይነት ሙዚቃ ነው የምታቀርብልን ወይ ያስክልን?
የመረጥ ነው እለቱን የተመለከተ ስልት ነው አዳነች ለምሽቱ ለአድማጮቻችን የመረጥ ነው። ቀደም ብለን በመግቢያችን እንደጠቆም ነው እለቱ ዛሬ በዚህ በዩናይትድ ስቴትስ የነጻነት ቀን ነው ወይም ነጻነት የሚከበርበት ኢንዲፔንደንስ ዴይ ነው። ታዲያ እለቱን አስመልክቶ የተሰናዱ በርከት ያሉ ዝግጅቶችም ይዘናል። ዜማው ይቀድማል። ዋይሎን ጄኒንግስ ነው የሚጫወትልን። አሜሪካ ይለናል።
Down through history, if you last, it's a mystery, but I guess they don't know what they're talking about. From the mountains down to the sea, you become such a habit with me. America, America. Well, I come from down round Tennessee, but the people in California were nice to me. America, it don't matter where I may roam, tell you people that it's home sweet home. America, America. And my brother, all black and white, yellow too, and the red man is right to expect a little from you. Promise and then follow through. America, all the men who fell on the plains and who lived through hardship and didn't seem right, you let them come home. America.
ዋይሎን ጄኒንግስ ነበር አሜሪካ ሲል የተጫወተልን። አድማጮች፣ አሁን በደረሰን ዜና መሰረት 29ኛው ቀደም ብለን ያስተዋወቅ ነው የአፍሪካ ህብረት የመሪዎች ጉባኤ ዛሬ የተጠናቀቀው ለቀድሞ ኢትዮጵያ መሪዎች ለቀዳማዊ ኃይለ ሥላሴ ለጠቅላይ ሚኒስትር መለስ ዜናዊ የመታሰቢያ ሐውልት እንዲቆምላቸው መወሰኑ ተነገረ ይላል። ለአፍሪካ አንድነት ድርጅት መመስረት እንዲሁም ለአፍሪካ ህብረት መጠናከር በየወቅቱ ላደረጉት ከፍተኛ አስተዋጽኦ ነው ለቀድሞቹ ኢትዮጵያ መሪዎች እውቅናው እንዲሰጥ የተወሰነው ወይም መወሰኑ የተገለጠው። የእውቅና ሐሳብ የቀረበው የጋናው ፕሬዝዳንት ናና ኩፉ ኦይ መሆናቸው ተመልክቷል ይላል። የወቅቱ የኢትዮጵያ ጠቅላይ ሚኒስትር ኃይለ ማርያም ደሳለኝ ስለተሰጠው እውቅና ለአገር ውስጥ መገናኛ ብዙሃን ሲናገሩ ተከታዩን ብለዋል።
አገራችን ከመጀመሪያው ጀምሮ እስካሁንም ባለ ጊዜ ውስጥ ለአፍሪካ አጀንዳዎች ቅድሚያ የምትሰጥና ለአፍሪካውያን ወንድሞቻችንና አይቶቻችን በጋራ ማደግና ብልጽግና ለተቀን የምትረባረብ አገር መሆኗን ለአገር ውቅና በመስጠት በሱ ደግሞ አስተዋጽኦቸውን ያበረከቱ መሪዎች ደግሞ የራሳቸውን ድርሻ እንዲቀበሉ ማድረግ ነው ዋናው ዓላማ። ከዚህ አኳያ ይሄ አንዱ የአፍሪካ ህብረት የመሪዎች ጉባኤ የተቀበለው ጉዳይ ነው። ስለዚህ እኛም በኩራት አመስግነናቸዋል። ኢትዮጵያን እና የኢትዮጵያ መሪዎችን በዚህ ደረጃ እውቅና በመስጠታቸው ከልብ የመነጨ ምስጋና እናቀርባለን ብለናቸዋል ለአፍሪካ መሪዎች እንደዚሁም ለአፍሪካ ሕዝብ በአጠቃላይ። ስለዚህ ይሄንን ኃላፊነት ተሸክመን ወደፊትም በቀጣይ ትውልድም በመሪዎቻችን የተጀመረው ስራ ተጠናክሮ የሚቀጥል መሆኑንም በዚህ አጋጣሚ ገልጸንላቸዋል።
የኢትዮጵያው ጠቅላይ ሚኒስትር ኃይለ ማርያም ደሳለኝ ናቸው የአፍሪካ ህብረትን ያመሰግኑበት ንግግር አሁን እዚህ ስቱዲዮ ከገባን በኋላ ከደረሰን ዜና ነው ያገኘነው። አድማጮች አሁን በቀጥታ ወደ ሁለተኛው አጋማሽ ቀዳሚ ቀነበር አሜሪካውያን አገራቸው ዩናይትድ ስቴትስ የተመሰረተችበትን ዕለት በየዓመቱ በዚህ ዕለት እንደ አውሮፓውያን የዘመን አቆጣጠር ወይም የዘመን ስሌት ሐምሌ 4 ቀን ጁላይ 4 ያከብሩታል። ዕለቱ በብሔራዊ የዓመት በዓልነት ነው የሚታየው። በየቦታው ክብረ በዓላት ይካሄዳሉ። ሰማዩ በርችት ይደምቃል። የአሜሪካ ድምጹ አራሽ አራብዲሳ ዋሽንግተን በሚገኘው ብሔራዊ ሞል ወይም መስክ ተዘዋውሮ ሰዎችን ለቱ ደስ የሚል ክብረ በዓል ነው ወይ እንዴት ነው የምታከብሩት ብሎ በመጠያየቅ ያጠናቀረውን ዘገባ ቆንጅት ታየ እንዲህ አቀናብራዋለች።
የአሜሪካን የልደት በዓል በተለያዩ የሙዚቃ እና የሰልፍ እንዲሁም ሌሎችም የመዝናኛ ትርኢቶች ለማክበር መሰናዶ ተዘጋጅቷል። ትልቁ ግን ሰማዩን አንቆጥቁጦት የሚያመሸው የርችቱ ትርኢት ነው። አሜሪካውያን ባንድነት ሆነው ሀገራቸውን ከብሪታንያ ቅኝ አገዛዝ ነጻ ለማውጣት ያካሄዱትን ጦርነት በርችት ተክሶቹ ያስታውሱታል። ያ እንዳለ ሆኖ የዛሬው የሀገሪቱ ፕሬዝዳንት ዶናልድ ትራምፕ አስተዳደር ስልጣን ከተረከበ ገና መንፈቅ ሳይሞላው በአብዛኛው አሜሪካዊ አእምሮ የሚመላለሰው የፖለቲካው ጉዳይና የክፍፍሉ ነገር ነው። ፕሬዝዳንቱ ባህሪያቸው በጣም ከባድ ነው። በአሁኑ ጊዜ ደግሞ በፓርቲዎች መካከል በሪፐብሊካኑና ዲሞክራቲክ ፓርቲው መካከል ሰላም እየተፈጠረ አይደለም።
ማራንጌሊ የፖርቶ ሪኮ ነዋሪ ናቸው ይሄን ያሉት። ማይክ ክሪፕካ የላንካስተር ኒውዮርክ ነዋሪው ደግሞ እንዲህ ይላሉ።
Trump is doing enough behind the scenes and getting things together and more people are I think starting to see
Trump ከበስተጀርባ ሆነው ነገሮችን ያቀናጁ ነው እንደሚመስለኝም አንታይ ስራዎች እየተሰሩ መሆኑን ብዙ ሰው ማስተዋል እየጀመረ ነው። ተስፋይም አድርገው በጥቂት አመታት ውስጥ ህዝቡ በጠቅላላ ወደ አንድነት መምጣት ይጀምራል ብዬ ነው።
የሺካጎ ከተማ ነዋሪው ሌላው ማይክ ደግሞ ይሄንን አስተያየት ነው የሰጡት።
Yeah, both sides, you know?
ሁለቱ ወገኖች ትንቅንቅ ላይ ናቸው። ያ ደግሞ ጥሩ ነገር ነው ገባ ለአብዛኛው አሜሪካዊ ማለቴ ነው።
የዚህ የአሜሪካ ነጻነት ቀን ትርጉም በኒው ጀርሲ ከተማ ነዋሪው ሼሃር ቦቻ አንደበት
I believe the principles of a free nation still holds good and
የነጻ ሀገርህን መርሆች አሁንም እንደተጠበቁ ናቸው ብዬ ተማመናለሁ። ህልምህን ለማሳካት ተጣጥረህ የምትፈልገውን ነገር ለማከናወን ትችላለህ። አገሪቱ ጥሩ ሁኔታ ላይ አይደለችም የሚሉ ይኖራሉ። ግን ይህች ሀገር ልዩ የሚያደርጋት ደግሞ ያ ነው።
ጎናና ሊያንግ የከኔትከት ነዋሪ ናቸው እንዲህ ይላሉ።
I think that this country at this moment is greater and is worried.
እንደኔ አስተሳሰብ አሁን ይቺ ሀገር ግሩም ሁኔታ ላይ ነች። ሁሉ ሰላም ነው። ህዝቡም በደስታ እየኖረ ነው።
የቨርጂኒያ ነዋሪው ቮ አታቤ አሜሪካ ያለው ሁኔታ ጥሩ አይደለም ለሚሉ የሚያካፍሉት ምክር አላቸው።
Look at the national opinion. People think that
ሀገር አቀፍ ደረጃ ያለውን የህዝብ አስተያየት ሀገሪቱ ያለችበት ሁኔታ ጥሩ አይደለም የሚል ነው። በተቀረው ዓለም አካባቢ ካለው ሁኔታ ጋር ካላወዳደሩት አያውቁትም። ያኔ ነው ይቺ ሀገር ጥሩ ሁኔታ ላይ መሆኗ የሚገባቸው።
ቴክዊ አታቤ ደግሞ ከሳቸው ጋር ነበሩ። እኔ በበኩሌ ስለ አሜሪካ የማውቀው ነገር የለም፣ ግን እዚህ ሀገር በመኖሬ ደስተኛ ነኝ። ግሩም ሀገር ነች። ምግቡ ሌላ ነው። ብዙ ስራ የሰራች ብዙ ያከናወነች ሀገር ነች። ርክቱ ደግሞ አቤት ደስ ማለቱ ብለዋል። በቃ ደስተኛ ነኝ ሌላ አማቀው የለም ሲሉ ነው የደመደሙት። በርግጥም ዛሬ የዋሽንግተኑ ብሔራዊ ሞል ላይ ሰው የአሜሪካን ነጻነት በዓል ሜዳ ላይ የበላ እየጠጣ በሰልፍ ትርኢት በሙዚቃ ድግስና በርክት እየተዝናና ሲያከብረው ይውላል ያመሻል።
If tomorrow all the things were gone, I'd work for all my life, and I had to start again with just my children and my wife. I thank my lucky stars to be living here today, 'cause the flag still stands for freedom.
አድማጮች ለቱን ተንተርሶ የተዘጋጁት ግጅቶቻችን እስከ ፕሮግራማችን ፍጻሜ ይቀጥላሉ። አሁንም ከእለቱ አብይ ጉዳይ ጋር የሚያቆየን ይሆናል። በአሜሪካ ነጻነት ዲሞክራሲ ላይ ያተኩራል። ያዘጋጀልን ሰለሞን አባተ ነው።
የህዝብ መብቶች ከፈጣሪ በቀጥታ የተሰጡ እንጂ በመንግስት የሚቸሩ አይደሉም። እናም መንግስት ያሉት መብቶች ሁሉ የሚሰጡት ከህዝብ ብቻ ነው። እንዲህ አይነት ጽንሰ ሐሳብ የዩናይትድ ስቴትስ ህገ መንግስት ከመጻፉ በፊት መቼም የትም አልተደነገገም። ቀላል ግን ጽንፍ የለሽ ጽንሰ ሐሳብ። የዩናይትድ ስቴትስ ኦፍ አሜሪካ ፈጣሪና መስራች አባቶች አንድ መቼም የማይነጥፍና የማይገረጣ እምነት በውስጣቸው አኖሩ። ፍጹማን ባልሆኑ ብዙሃን ሰዎች ላይ የጨበጡትን ስልጣን በሚያስፈጽሙ ፍጹማን ባልሆኑ ሌሎች ሰዎች የተመሰረተ መንግስት ሊኖረው የሚገባው ኃይልና ስልጣን የተወሰነ መሆን አለበት። ህገ መንግስቱ ለመንግስት የሚሰጣቸው መብቶች ህዝቡ መንግስቱ እንዲኖረው የሚፈልገውን ያህል ብቻ ናቸው። የዩናይትድ ስቴትስ ህገ መንግስት የተጻፈው በስምንት ገጾች ላይ ነው። በዩናይትድ ስቴትስ ያለፉ 288 ህገ መንግስታዊ የመንግስትነት ጉዞ ውስጥ ግን እነዚያን ስምንት ገጾች ለማሻሻል ቁጥራቸው ጣሪያ የነካ ሐሳቦች ቀርበዋል።
There've been over 11,000 proposals in Congress for constitutional amendments.
ወደ 11,000 የሚሆኑ የህገ መንግስቱ ማሻሻያ ሐሳቦች የተወካዮች ምክር ቤቱ ፊት ቀርበዋል። አንድ የማሻሻያ ሐሳብ ቀረበ የሚባለው አንድ እንደራሴ ሐሳቡን ለህግ መምሪያው ወይም ለህግ መወሰኛው ምክር ቤቱ ሲያቀርብ ነው።
የብሔራዊው ቤተመዛግብት ሹም ክሪስቲን ብላከርቢ ናቸው ከቪኦኤዋ ኒኮሌታ ኢሊች ጋር የተጨዋወቱት። የህገ መንግስቱ ማሻሻያ ሐሳቦች መጉረፍ የጀመሩት ሰነዱ ጸድቆ ስራ ላይ ከዋለበት ከ1781 ዓመተ ምህረት አንስቶ ነበር። በኢትዮጵያ የዘመን አቆጣጠር ህገ መንግስቱ ኃይል ተቀዳጅቶ የዩናይትድ ስቴትስ ህጎች ሁሉ አውራ መሆኑ በተረጋገጠ በሁለተኛው ዓመት በ1783 ዓመተ ምህረት የወጡት የመብቶች ድንጋጌ ተብለው በጥቅል የተሰየሙት የመጀመሪያዎቹ 10 ማሻሻያዎች በመንግስት ስልጣን ላይ 10 የተለዩ ክልከላዎችንና ገደቦችን ጥለዋል።
There's been three main reasons or kind of big ideas that have resulted in constitutional
ህገ መንግስታዊ ማሻሻያዎች እንዲኖሩ ያደረጉ 3 ዋና ዋና የሚባሉ ምክንያቶች ወይም ታላላቅ ሐሳቦች ነበሩ። በስቴቶች ተቀባይነትን አግኝተው ከጸደቁትና የህገ መንግስቱ አካል ከሆኑት 27 ማሻሻያዎች 17ቱ ድምጽ የመስጠት መብትን፣ የመናገር ነጻነትን እንዲሁም እምነትን የመያዝ ነጻነትን ጨምሮ ሌሎችን በርካታ መብቶችን ያሰፉ ድንጋጌዎች ናቸው።
በመንግስት ስልጣን ላይ ክትትልና ቁጥጥር ማድረግ ሌላው የህገ መንግስት ማሻሻያ ሐሳብ መነሻ ነው።
ለምሳሌ የዩናይትድ ስቴትስ ፕሬዝዳንት የስልጣን እድሜ በሁለት የስልጣን ዘመናት እንዲገደብ ተደርጓል።
ወደ 11,540 ከሚሆኑት የማሻሻያ ሐሳቦች መካከል የሀገሪቱ ፕሬዝዳንት በሎተሪ እንዲሰየም፣ የምርጫ ወረዳዎች ኮሌጅ የሚባለው የስዩማን ስብስብ እንዲቀር፣ መንግስት ጋብቻ ጉዳዮች ውስጥ ጣልቃ እየገባ የቁጥጥር ሥራ እንዲያከናውን፣ የሚፈልሱ ወፎች ወይም አሞሮችን የሚመለከት ድንጋጌ እንዲወጣ፣ አልኮሆል መጠጣትን የሚመለከት ገዢ ሕግ እንዲኖርና የመሳሰሉት ይገኙበታል። አንዳንድ የተጠናከሩ ሕገ መንግሥታዊ ማሻሻያዎችን የማውጣት እንቅስቃሴዎች የሚደረጉባቸው ጊዜዎች አሉ። በተለይ የማህበራዊ ለውጦች ጊዜዎች ይጠቀሳሉ። ግዙፍ ቁጥር ያላቸው የማሻሻያ ሐሳቦች ከእኩል መብቶች ማሻሻያ ጋር የተያያዙ ሲሆኑ የተወካዮች ምክር ቤቱ ቢያጸድቀውም ተቀብለው ሊያጸድቋቸው የሚገባቸው ስቴቶች ወይም ግዛቶች ቁጥር ባለመሙላቱ ምክንያት በተከታታይ ከቀረቡት 1100 የማሻሻያ ሐሳቦች አንዱም ዘልቆ ሕግ መሆን አልቻለም።
ከዩናይትድ ስቴትስ አባል ስቴቶች 3/4 የሚሆኑት ማጽደቅ አለባቸው። ምንም እንኳን የእኩል መብቶች ማሻሻያን የተወካዮች ምክር ቤቱ በ2/3 ድምጽ ቢያጸድቀውም በስቴቶቹ ሁሉ ባለመጽደቁ ምክንያት የሕገ መንግስቱ አካል አልተደረገም።
ሕገ መንግስታዊ ማሻሻያ ማድረግ ከባድ መሆኑን ታሪክ አሳይቶናል ይላሉ የብሔራዊው ቤተ መዛግብት ሹም ክሪስቲን ብላከርቢ። ይህ ደግሞ መልካም ነገር ነው ባይናቸው። ነጻነትን ለመጪው ትውልዶች ጠብቆ ለማቆየት አይኖችን ሁሉ ከፍቶ ዘብ መቆም አስፈላጊ እንደሆነ ያስጠነቀቁት የቀደሙት የአሜሪካ ትውልዶች የግለሰብ ነጻነት እንዲከበርና በመንግሥት ሥልጣን ላይ ገደብ እንዲበጅ ሲታገሉ ሕይወታቸውን ሰጥተዋል።
If tomorrow all the things were gone, I'd work for all my life, and I had to start again.
Ahun Lee Greenwood, America. God bless America, American. Xavier Barkat and Milon Zafan Beria Saman. Ahun, what Rasankas and Hedadlin.
ቀጥሎ የሚሰማው ርዕሰ አንቀጽ የዩናይትድ ስቴትስን መንግስት አቋም ያንጸባርቃል።
ዩናይትድ ስቴትስ በ1768 ዓመተ ምህረት በኢትዮጵያ የዘመን አቆጣጠር ከእንግሊዝ ቅኝ ነጻ መውጣቷን ስታውጅ ለአሜሪካውያን የማይቸሩ፣ የማይደፈሩ፣ የማይገሰሱና የማይተላለፉ መብቶቻቸውን ሁሉ ለማረጋገጥ ነበር ሲል የዛሬው ርዕሰ አንቀጽ መልእክቱን ይጀምራል። እነዚያ መብቶች ታዲያ በሕይወት የመኖር የነጻነትና ደስታን የመፈለግ መብቶች የተካተቱባቸው ሌሎችም ብዙ መብቶች ናቸው። ከዩናይትድ ስቴትስ የነጻነት አዋጅ ጸሐፊዎች ዋናው የሆኑት ቶማስ ጄፈርሰን የማይቸሩ፣ የማይደፈሩ ወይም የማይገሰሱ፣ የማይጣሱና የማይጣሉ የሚሉ ትርጓሚዎች ያለውን የእንግሊዝኛ ቃል unalienable ሲጠቀሙ ስለ ሰብአዊ መብቶቻችን ሁለት ቁም ነገሮችን አሽክመዋቸው ነው። ርዕሰ አንቀጹ ይቀጥላል። አንደኛ፣ እነዚህ መብቶች በመንግስት የተቸሩን አይደሉም። መንግስት ባያከብርልን እንኳ መብቶቹ አሉን። ሁለተኛ፣ እነዚያን መብቶቻችንን ለመንግስት አሳልፈን መስጠት አንችልም፣ በበጎ ፈቃዳችን ቢሆን እንኳ። ሚስተር ጄፈርሰን የመብቶቻችንን ምንነትና ትርጉም በዚህ ሁኔታ ሲተነትኑና ሲያስቀምጡ እጅግ ጠንቃቃ ነበሩ ይላል ርዕሰ አንቀጹ። ምክንያቱም ይህ ትርጓሜ ከእንግሊዝ አርነትን ስለመቀዳጀት የተጻፈውን የነጻነት አዋጅ ትክክለኛነት ያረጋግጥ ነበርና። ማመጽ፣ መነሳት አሉ ጄፈርሰን፣ ሕጋዊ የሚሆነው ተከታታይነት ካላቸው የረጅም ጊዜ ረገጣዎችና ጭቆናዎች እንዲሁም መንግስት የዜጎቹን መብቶች ማክበርን አሻፈረኝ ሲል ብቻ ነው። ለአሜሪካውያን አብዮት የመጨረሻው አማራጭ ነበር። ለወደፊት ደህንነታቸው አዲስ ጠባቂና ተከላካዮችን ማበጀት ማኖር ነበረባቸው። ምክንያቱም መንግስቱ እጅግ የበረታ አምባገነናዊ ኃይልን መጠቀም ብቻ ሳይሆን በፍጹም ረጋጭ አምባገነናዊነት ስር አሜሪካውያንን ጨርሶ ሊያተንሳቸው እያውጠነጠነ እንደነበር በማስረጃ አረጋግጧልና ነው። ርዕሰ አንቀጹ መልእክቱን በመቀጠል የነጻነት አዋጁ ፈራሚ የሆኑት 56 ልዑካን ኃላፊነታቸውን ያዩት በግልቡ እንዳልነበር ያስታውሳል። በእንግሊዝ መንግሥት ላይ ዐመፅና ሴራን በመጠንሰስና በማከናወን ሊከሰሱ የመቻላቸውን አደጋ አጢነውታል። ነገር ግን አድራጎታቸው አስፈላጊ እንደነበር አምነዋል። የአዋጁ የመጀመሪያ ፈራሚ ቤንጃሚን ፍራንክሊን እንዲህ አሉ። ሁላችንም በእውኑ አንድ ሆነን አንዳችን ባንዳችን ላይ መንጠላጠል ይገባናል። ካለበለዚያ እያንዳንዳችን በተናጠል እንደምንንጠለጠል ጥርጣሬ አይግባችሁ። የማይነጣጠሉ የማይጣሉና የማይገሰሱ መብቶቻቸውን ለመጠበቅ ተግባር ሕይወታቸውን ለመስጠት ዝግጁ ነበሩ። የሚያሸንፉትም በጠነከረ አንድነት ብቻ ነበር። በዚህች ጁላይ 4 ቀን አለ ርዕሰ አንቀጹ በማጠቃለያው፣ እኛ አሜሪካውያን ነጻነታችን እንዲሁም የማይገሰሱ መብቶቻችን እንዲጠበቁ ሲሉ ሕይወታቸውን ለአደጋ ያጋለጡና የሰጡም ወንዶችና ሴቶችን ጀግንነት እናከብራለን ብሏል። እነዚህ መብቶች የአሜሪካውያን ብቻ መብቶች አይደሉም፣ የእያንዳንዱ ሰብአዊ ፍጡር እንጂ። በመሆኑም ሲል ርዕሰ አንቀጹ መልእክቱን ቋጨ። በዚህ የነጻነት ቀን ከፍ የምናደርገው የምናከብረው የእኛን ነጻነትና የእኛን መብቶች ብቻ ሳይሆን በመላው ዓለም ያሉ ሕዝቦችንም ነጻነትና መብቶችም ነው።
ቀደም ሲል የሰማችሁት ርዕሰ አንቀጽ የዩናይትድ ስቴትስን መንግሥት አቋም የሚያንጸባርቅ ነበር።
አድማጮች፣ አሁን ወደ መጨረሻው የምሽቱ ቅንብር ነው የምናልፈው። ወደ ምዕራብ ዩናይትድ ስቴትስዋ የሲያትል ከተማ ይወስደናል። ሰሞኑን ታዲያ ተመላልሰን እንጎብኛታለን። አዲሱ አበበ ከስፍራው አለ።
ጤና ይስጥልን የፕሮግራም ተከታታዮች፣ እንደምን አምሽታችኋል? ዛሬ ዩናይትድ ስቴትስ ውስጥ ብሔራዊ የነጻነት በዓል እየተከበረ የሚተኮሰው ርችትም እየተዘጋጀ ነው። በኢትዮጵያ አቆጣጠር ከሌሊቱ 7 ሰዓት ጀምሮ በተለይ አብዛኛዎቹ ቦታዎች ፋየርወርክ ማለትም ርችት ይተኮሳል ማለት ነው። ዛሬ 34ኛው የኢትዮጵያ ስፖርትና ባህል ፌዴሬሽን ውድድር በሚካሄድበት ሜዳ ያሉትን አንዳንድ የንግድ ሁኔታዎች በተለይም በምግቡ፣ በአልባሳቱ፣ በሙዚቃ መሳሪያዎቹ፣ በመጽሐፉ ወዘተርፈ የሚሸጡ ነገሮችን ለመቃኘት ሞክራለሁ። በተለይም ከንግዱ ዘርፍ ኃላፊ ጋር በመወያየት ያን በተመለከተ መጀመሪያ ወደ ሰሞኑ ውድድር ልወስዳችሁ። ምን ምን ውድድሮች እንደተካሄዱ በመክፈቻው ዕለት እሁድ ማለት ነው 8 ትናንት ሰኞ ደግሞ 7 ውድድሮች ተካሂደዋል። ዛሬም ይቀጥላል። በሰባት ቡድኖች መካከል ግጥሚያ ይደረጋል ማለት ነው። የሰሞኑ ውድድር የመመካከሪያ አይነት ሆኖ ሁሉም አንዳንድ ዙር ነው የደረሳቸው። ምናልባት ጨዋታው የሚሞቀውና የሚግለው ከሰሞኑ በተለይ ከነገ ጀምሮ ሁለተኛ ግጥማቸውን በሚያደርጉበት ጊዜ ነው። ያኔ ለዋንጫ እነማን እንደሚቀርቡ እነማን ደግሞ ወደ ሁለተኛ ዲቪዥን እንደሚወርዱ ይለያል ማለት ነው። አጠቃላይ ስዕሉን ለመስጠት እንጂ እከሌ ከእከሌ ተጫውቶ ይሄን ያህል ውጤት አገኘ የሚለውን ዝርዝር ከነገ ጀምሮ ነው በተለይ በስፋት ለማቅረብ መሞክረው። ቀደም ሲል እንደገለጥኩት አሁን ወደ ንግዱ አካባቢ ልውሰዳችሁ። ባልተለመደ ሁኔታ ዘንድሮ በድንኳን አካባቢ ድንኳን ተከራይተው ከፌዴሬሽኑ ማለት ነው ንግድ የሚያካሄዱ ሰዎች ጥሩ ሁኔታ እንዳለ፣ ሁሉ ነገር እንደተሳካላቸው ገልጠውልኛል። አንዳንዶቹ ብዙ ጊዜ የመግቢያ ፈቃድ ወይም ደግሞ አይዲ ካርድ መታወቂያ ወረቀት ቶሎ አያገኙም። እቃ ጭነው የሚመጡ መኪናዎቻቸው መቆሚያ በወቅቱ አያገኙም ነበር። ዘንድሮ ግን ውድድሩ ሳይጀመር ከአርብ ጀምሮ ቅዳሜ በተለይ ሁሉም መታወቂያቸውን አግኝተው ተዘጋጅቶላቸው ተሳክቶላቸዋል እና ይሄን በተመለከተ የንግዱ የቢዝነስ ማናጀሩን አቶ አለም አበበን አናግሬያለሁ። አቶ አለም በመጀመሪያ በአድማጮች ስም አመሰግናለሁ። እንዴት ተሳካላችሁ ዘንድሮ? መልካም ነው ይላሉ ሰዎች።
እሺ፣ አመሰግናለሁ አቶ አዲሱ። ያ እንግዲህ የሲያትል ስቴዲየምን እና የቬንዲንግን ሁኔታ ቀደም ብዬም ቦታውን ሲያትል ሲወሰን በቪዲዮ መረጃ አገኘሁ። ስለ ሜዳው አቀማመጥና ስለ ስቴዲየሙ እንዲሰጡኝ ያደረኩና ያንን በማየቴ እዛ ቦታ ላይ ምን አይነት እቅድ ማዘጋጀት እንደሚገባኝ ስላወቅኩኝ በጊዜ ፕላኑን ለማዘጋጀት ቻልኩኝ። ከዚያም ለድንኳን፣ ለኤሌክትሪክ፣ ለውሃ ኃይል እንዲሁም ለሌሎች ነገሮች የሚያስፈልጉትን ቅድመ ሁኔታዎች እና ውሎች እንዲሁም ኮንትራቶች በጊዜው ከተለያዩ ድርጅቶች ጋር በመነጋገር ውሎች እና ኮንትራቶችን አዘጋጅቼ በስራ አስፈጻሚ ኮሚቴ በኩል በቶሎ ማስወሰን ቻልኩኝ። ስለዚህ ነገሮች ሁሉ እቅዱ ቀደም ብሎ በጥሩ ሁኔታ ተዘጋጀ ማለት ነው። ከዛ በኋላ እንግዲህ ተፈጻሚነቱን ለማየት ያውንም ተጨማሪ ጉልበት እና ኃይል በማከል በጥሩ ሁኔታ ከዚህ በፊት በተለይ ከህዝብ አካባቢ የሚጠሩ አንዳንድ ትኖች ስለነበሩ ባለፈውም አመት የመጀመሪያ አመት ስለነበረ በቶሮንቶ ትንሽ የቦታ ሁኔታ ቀደም ብሎ አንዳንድ ነገሮችን በውሳኔ ደረጃ ያሉ ነገሮች ተንጠልጥለው ቆይተው ስለነበረ እነሱ ትንሽ እንዳይሳካ ማድረግ የማስተጓጎል እንትን ነበረባቸው። ግን ዘንድሮ ቀደም ብሎ ቦታውን
በማወቄ በጥሩ ሁኔታ ፕላን በማዘጋጀቴ ነው እንግዲህ እንደዚህ በጊዜ ተዘጋጅቼ እንትን ላይ ይሄ የተገኘው ውጤት ማለት ስኬት ጥሩ የሆነው መረጃ በማግኘት ነው። ነገር ግን ተደጋግሞ የሚነሳ ጥያቄ ጀነሬተር መብራት የመጥፋት ነገር አሁን ውርለት ተዛውሮ የመጥፋት ውርለት እንዳየሁት መብራት ያላገኙ ነበሩ። ዛሬ አሁን እኛ ተስናወራ ዓለም ይሄ ችግር ተወግዷል፣ ሁሉም መብራት አግኝተዋል፣ ጀነሬተር ወደፊት እየጠፋ ችግር አይፈጥርባቸው።
ያ እንግዲህ ይሄንን የኤሌክትሪክ አቅርቦትን ችግር ለመፍታት ካለፈው አመት ጀምሮ ትንሽ የሚሰጣቸውን የኤሌክትሪክ አቅርቦት አምፔጁን ከፍ አድርገነው ጥሩ ነበር። ዘንድሮ ግን መጀመሪያ ሴታፕ በሚያደርጉበት ጊዜ ጀነሬተር ካምፓኒው ያቀማመጡን በትክክል ስላላደረጉት የመጀመሪያው ቀን ትንሽ እንትን ነበረው። አሁን ግን የሚያስፈልገውን የ60 አምፕ ኤሌክትሪክ አቅርቦት ደርሷቸዋል። ግን አሁንም ትንሽ ችግር ያለው በአጠቃቀም ላይ ነው። ዘንደሮቹ በሚጠቀሙበት ጊዜ በእያንዳንዱ ሶኬት የሚወጣውን በእያንዳንዱ ቦክስ የሚወጣውን 20 አምፕ ነው እና ያንን አምፕ 2-3 ነገር በሚሰኩበት ጊዜ ትሪፕ ያደርጋል ማለትም ነው ያጠፋዋል። 20 አምፕ ካቅሙ በላይ ጉልበት አምጣ ሲባል ይዘጋል ኤሌክትሪኩ እና ሲስተሙን በትክክል ባለመጠቀም ነው እንጂ በአቅርቦት ደረጃ ምንም የተጓደለ ነገር የለም። እንደውም ከድሮ ጊዜዎቹ በተሻለ መንገድ ከፍ ያለ አቅርቦት ነው እየሰጠናቸው ያለ ነው።
በጣም አመሰግናለሁ አቶ አለም አበበ የፌዴሬሽኑ የቢዝነስ ወይም የንግድ ክፍሉ ኃላፊ። ሰሞኑን አድማጮች በቦታው በመዘዋወር እያንዳንዱን በንግድ ስራ የተሰማራውን ሰው በመጠየቅና አካባቢውን በማስቃኘት ምን ንግድ የት ቦታ እንደሚካሄድ ለመግለጽ ሞክራለሁ። ለዛሬ በዚሁ ሰናበታለሁ። አዲሱ አበበ ነኝ። ሰላም።
አድማጮች አሁን ቀደም ሲል ያልተነበቡ ዜናዎችን እናሰማለን። ሶሪያ ውስጥ በዩናይትድ ስቴትስ የሚደገፉ ኃይሎች በአራት ከተማ አካባቢ ያለውን ግንብ ሰብረዋል። እስላማዊ መንግስት ነኝ የሚለው ጽንፈኛ ቡድንን እንደ መዲናው አድርጎ ከሚያያት ራካ ከተማ ለማስወጣት ለአንድ ወር ያህል ጥቃት ሲያካሄዱ ቆይተዋል። በዩናይትድ ስቴትስ የሚመራው የጥምረት ኃይል ትላንት ባወጣው መግለጫ የሶሪያ ዲሞክራሲያዊ ኃይሎች እስላማዊ መንግስት ነኝ ከሚለው ቡድን የገጠማቸውን ከባድ መቋቋም ተወጥቷል ይላል። የጥምረት ኃይሉ ተዋጊ አይሮፕላኖች ባካሄዱት ድብደባ በአራት ግንብ ላይ 2 የ25 ሜትር ቀዳዳዎችን ፈጥረዋል ይላል መግለጫው። እስላማዊ መንግስት ነኝ የሚለው ቡድን ሆን ብሎ የፓልሚራ ፍርስራሾችንና አልኑር መስጊድን አውድሟል። ራፋ ግንብን፣ ሆስፒታሎችን፣ ትምህርት ቤቶችንና መስጊዶችን የጦር መሳሪያ መጋዘኖች ያደርጋቸዋል፣ ለውጊያው ይጠቀምባቸዋል። የጥምረት ኃይሎች ግን ሲቪሎችን ከጉዳት ለመጠበቅና የቅርስ ቦታዎቹ ለትውልዶች እንዲተላለፉ ሲሉ ከጉዳት ለማዳን ከፍተኛ ጥረት ያደርጋሉ በማለት የጥምረት ኃይሉ ቃል አቀባይ ኮሎኔል ራያን ዲሎን አስገንዝበዋል። ዩናይትድ ስቴትስ በግዛት ይገንባኛል ምክንያት አጨቃጫቂ በሆነው ደቡብ ቻይና ባህር ካለፉት 6 ወራት ወዲህ ለሁለተኛ ጊዜ የባህር ኃይል ተልዕኮ ማካሄዷ ፕሬዚደንት ዶናልድ ትራምፕ ቤጂንግ ላይ ጫና የማጠናከር ዓላማ እንዳላቸው ያመለክታል። ቻይና በበኩሏ ለዚህ መዘጋጀቷን ተንታኞች ይናገራሉ። ካለፈው 10 ዓመት ወዲህ በደቡብ ቻይና ባህር አካባቢ ዋናዋ ኃይል ሆናለች። ዩናይትድ ስቴትስ ለምትወስዳቸው እርምጃዎች የቻይና የባህር ኃይል መስፋፋትን ከሚቃወሙት የደቡብ ምስራቅ እስያ ሀገሮች ጋር የኢኮኖሚ ግንኙነቷን በማጠናከር ምላሽ ትሰጣለች።
ለዜና የተያዘው ማጠቃለያ ዜና የተያዘው ክፍለ ጊዜ አበቃ። አድማጮች ስርጭታችንም በዚሁ ማብቃቱ ነው። ከኛ ቀጥሎ የትግርኛ ስርጭት ይመጣል። ታዲያ እስከ ፍጻሜው የሚያደርሳችሁ ቀደም ብለን ለቅምሻ ያህል ያሰማናችሁ ጋድ ብሌስ አሜሪካ ሊ ግሪንውድ በሚጫወተው ዜማ እንሰናበታችኋለን። መልካም ምሽት። The men who died, who gave that right to me, and I gladly stand up next to you and defend her still today. 'Cause there ain't no doubt I love this land. God bless the USA. From the lakes of Minnesota to the hills of Tennessee,
across the plains of Texas, from sea to sea, from Detroit down to Houston, and New York to L.A., where there's pride in every American heart, and it's time we stand and say, that I'm proud to be an American, where at least I know I'm free, and I won't forget the men who died, who gave